አወይ አዲስ አበባ አወይ አራዳ ሆይ አገርም እንደሰው ይናፍቃል ወይ አገርም እንደሰው ይናፍቃል ወይ አራዳ አራዳ
ለዮቶና ለንብረቶ አስተማማኝ ዋስትና መስጠት አለኝታ የሆነው ኒያላ ኢንሹራንስ አክሲዮን ማህበር ቀደምት አባቶቻችን ያበረከቱት ተጋድሎና አስተዋጽኦ ለአሁንም ሆነ ለሚቀጥለው ትውልድ እንዲተላለፍ ማሰብ ይህን ትዝታ ዛራዳ የተሰኘ ዝግጅት በሸገር ኤፍኤም 102.1 ስፖንሰር አድርጎ ሲያቀርብ ከፍተኛ ደስታ ይሰማዋል።
የገበሬ ልጅ ነህ ያርሶ በላተኛ ትክንታ ታሪ ያሉን ሁንዳተኛ
ግብርና ለሀገር ልማት አለኝታ አለ። ይህን በመረዳት ያለኝታው ማህተም የሆነውን ኒያላ ኢንሹራንስ አክሲዮን ማህበር በአይነቱ ለየት ያለና በሀገራችን የመጀመሪያ የሆነ የሰብል መድን ሽፋን መስጠት ጀምሯል። ይህ የሰብል መድን የሚሰጠው ሽፋን ሰብል በመስክ ላይ ያለ ከቡቃያ እስከ ምርት ስብሰባ ባለው ሂደት ውስጥ በድርቅ በመጠን ባለፈ ዝናብ በሳትና በንፋስ አዘሉ ሽንፍር ለሚደርስ ጉዳት ካሳ ያስገኛል። ምርት ከማሳ ከተሰበሰበ በኋላ በሳትና መብረቅ በፍንዳታ በዝናብ በውሽንፍር በበረዶ በጎርፍና በተንቀሳቃሽ አካል ግጭት ጉዳት ይደርስበት ምርት ተሰብስቦ በመጓጓዝ ላይ ያለ በሚደርስ ማንኛውም አደጋ ሳቢያ ብክነትና መበላሸት ቢያጋጥመው የጉዳቱ ዋስትና ይሰጣል። የመድን ሽፋን ሌሎች የተፈጥሮ አደጋዎችን እንዲሸፍን በተጨማሪ ስምምነት ይሰፋ ይችላል። ማንኛውም ገበሬ ይህ የሰብል መድን ሽፋን ካለው የገንዘብ ተቋማትና የግብርና ግብዓት አቅራቢዎችን አገልግሎት በቀላሉ ለማግኘት ስለሚችል ምርቱን ለማሳደግ ያለ ስጋት ይሰራል። ይህ የሰብል መድን ሽፋን በመጠነ ሰፊ አደጋ ምክንያት አበዳሪዎች ላይ ሊደርስ የሚችል ከፍተኛ ኪሳራንም ይከላከላል። ኒያላ ኢንሹራንስ አክሲዮን ማህበር በፈርቀዳጅነት የሰብል መድን ሽፋን በማቅረብ ለአርሶ አደሩና ለማህበሩ ያለውን አጋርነትና አለኝታነት ያረጋግጣል። ያለኝታው ማህተም ኒያላ ኢንሹራንስ።
አወይ አዲስ አበባ አወይ አራዳ ሆይ አገርም እንደሰው ይናፍቃል ወይ አገርም እንደሰው ይናፍቃል ወይ አራዳ አራዳ።
ክቡር ብላታ መርሴ ሀዘን የተማረ ሰው አለ ሞልቷል። ቅኔ የተማረ አለ፣ ዜማ የተማረ አለ፣ መጽሐፍ ትርጉም የተማረ አለ። እሳቸውም እንደተማሩት ሁሉ እሳቸውን ለየት የሚያደርጋቸው ምንድን ነው? አንደኛ የተማሩትን ለሌሎች ለማካፈል በሚያደርጉት ጥረት፣ ሁለተኛ የሚቀጥለው ትውልድ ካለፈው ትውልድ ጋር እንዲያያዝ የሚያደርጉት ጥረት፣ ሶስተኛ በእውነት የሸፈኑት ታሪክ የሸፈኑት ብዙ የተነሱ ነገሮች ለዚህ ለሚቀጥለው ትውልድ የሚጠቅም ነገር መሆኑ፣ ይሄ እንደ አባታችን ክቡር ብላታ መርሴ ሀዘንን እንደ ትልቅ ሰው ለየት እንዳለ ሰው የሚያስቆጥራቸው ነው። ለኢትዮጵያውያንም እንደ ምሳሌ የሚቆጠሩ አባት ናቸው ነው።
ስለ ክቡር ብላታ መርሴ ሀዘን ወልደ ጊርጎስ ምስክርነታቸውን ሲሰጡ ያዳመጥናቸው ዶክተር አክሊሉ ሀብቴ ከዚህ በፊት በቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ፕሬዚዳንት የነበሩና በአሁኑ ጊዜ የዓለም ባንክ ትምህርት ክፍል ዳይሬክተር ናቸው። ባለፉት ሳምንታት ስለ ሀገራችን ቀደምት ሊቅ ስለ ክቡር ብላታ መርሴ ሀዘን ወልደ ጊርጎስ ሕይወትና ስራዎች የጀመርነውን ጨዋታችንን ዛሬም እንቀጥላለን። ለዚህ ፕሮግራም የሆኑ የድምፅ ግብዓቶችንና መዛግብትን ያቀበሉንን የክቡር ብላታ መርሴ ሀዘን ወልደ ጊርጎስን ልጅ አቶ አምሃ መርሴን በኒያላ ኢንሹራንስ ኩባንያ በእናንተ በፕሮግራማችን አድማጮችና በእኛም በፕሮግራሙ አዘጋጆች ስም ከፍ ያለ ምስጋና እናቀርባለን።
በዚህ በተለይ በአሁኑ ዘመን ለገንዘብ ለስልጣን ይሄን የመሳሰለ እንደው ካንቱ ነገር ላይ ጊዜ በሚጠፋበት ጊዜ ለሀገር ከተጠሎሽ ለትውልድ ከተጠሎሽ ለብልጽግና ለሰው ልጅ ትምህርት እንዲህ የሚያስቡ አባት ከሳቸው ብዙ ትምህርት እንማራለንና መጽሐፋቸው በእውነቱ ይጠቅማል ብዬ ነው የምገምተው።
አጼ ምኒልክ በቤተ መንግስታቸው ውስጥ እንደታመሙ ነበሩ። ህመማቸውም እየጸና ሄዷል። አቤቶ ኢያሱ እንደተመለሱ አንድ ወሬ በከተማ ውስጥ በሽክሽክታ ይወራ ጀመር። ወሬውም ልጅ ኢያሱ ጃንሆይን ከትልቁ ቤተ መንግስት አስወጥተው በቃሬዛ ወደ አንኮበር ሊወስዷቸውና እርሳቸው ከቤተ መንግስቱ ገብተው እንዲነግሱ ምክሩ በዚህ ተቆርጧል የሚል ነበር። የልፍኝ ዘበኛ ጦር አለቆች ፊታውራሪ ገብረ ማርያምና ባሻ ደቻሳ ሌሎችም ሻምበሎች ይህን ወሬ በሰሙ ጊዜ እኛ ሳንሞት ጌታችንን ከቤታቸው የሚያስወጣቸው ማን ነው ብለው ተማማሉና ለውጊያ ቆርጠው ተዘጋጁ። የአቤቶ ኢያሱ ወገን የሆነውም ሁሉ ወደ አጼ ምኒልክ እልፍኝ እንዳይገባ በሩን ይዘው ከለከሉ። በዚህ ጊዜ አጋፋሪ በየነና በጅሮ እንዳሸናፊ የአቤቶ ኢያሱ ዋና ባለሟሎች ስለሆኑ የዘበኞቹ አለቆች በተናገሩት ነገርና በጀመሩት የክልከላ እርምጃ ተናደዱ። ስለዚህም ከቤተ መንግሥቱ በስተ ውጪ ጭፍሮቻቸውን አስቀምጠው ዙሪያውን ያስጠብቁ ጀመር። አጋፋሪ በየነ በፊት በር በኩል ሲያስጠብቁ፣ በጅሮ እንዳሸናፊም በግምጃ ቤት በኩል ሆነው ያስጠብቁ ነበር። በዚህ አኳኋን በግቢና በውጪ ተሰልፈው ሲጠብቁ ጥቂት ቀን ከቆዩ በኋላ የካቲት 22 ቀን 1905 ዓ.ም ቅዳሜ በዘጠኝ ሰዓት ላይ ግጭት ተጀመረ። በመጀመሪያ አንድ ጥይት ባርቆ ስለተተኮሰ የጠቡ መነሻ ሆነ ተባለ። ዳግመኛም የባሻ ደቻሳ ልጅ ባሻ አለሜ በትልቁ አዳራሽ ጣራ ላይ በመሰላል ወጥቶ በፊት በር በኩል ባሉት በአጋፋሪ በየነ ጭፍሮች ላይ አስቀድሞ ስለተኮሰባቸው ግጭቱ ተጀመረ ተብሎ ተወራ። ያም ሆነ ይህ ከመጀመሪያው ተኩስ በኋላ አምባጓሮ ተጋጋለና በሁለቱም ወገን ተኩስ ብቻ ሆነ። የግቢ ዘበኞች ወደ ውጪ ሲተኩሱ በስተ ውጪ ያሉትም የልጅ ኢያሱ ወገኖች ወደ ግቢው ይተኩሱ ጀመር። ተኩሱ ግባትና ሩምታ ነበር። ከቀኑ 9 ሰዓት አንስቶ እስከ ማታው 2 ሰዓት ድረስ ሳይቋረጥ ተተኮሰ። ከዚህ በኋላ ግን ተኩሱ በረደ። ተኩሱ ሊበርድ የቻለውም በቤተ መንግሥት ውስጥ የነበሩት እቴጌ ጣይቱና ወይዘሮ ዘውዲቱ እነ ፊታውራሪ ገብረ ማርያምን ስለመከሩና ስለተቆጡ ነው ተብሎ ተወራ። በዚህ ተኩስ ከወደ ግቢ የሞተ ሰው ስለመኖሩ የተነገረ የለም። ከወደ ውጪ ግን 17 ሰዎች በመንገድ ላይ ሲተላለፉ መሞታቸው በይፋ ተነገረ። የቆሰሉም ብዙዎች ነበሩ። ይሁን እንጂ ቁጥራቸው አልታወቀም። ሌሎች ሰዎችም በዚያ ቀን የሞተውና የቆሰለው እጅግ ብዙ ነው፣ ወሬውን ለመደበቅ ትንሽ ነው እየተባለ ተወራ እያሉ ይናገሩ ነበር። ማታ ፊታውራሪ ሀብተ ጊዮርጊስ አንድ መድፍ አስይዘው ወደ ስላሴ ቤተ ክርስቲያን መጡና መድፉን በደጀ ሰላም ውስጥ ተሰውሮ እንዲቀመጥ አደረጉት። እርሳቸውም በቤተ ክርስቲያኑ ደረጃ ላይ ተቀምጠው ሰው እየላኩ ወሬውን ሲያስጠይቁና ሲያሰልሉ አመሹ። እስከ 4 ሰዓት ድረስ ቆዩና የተኩሱን መቆም ካረጋገጡ በኋላ ተመልሰው ሄዱ። የዚህ ታሪክ ጸሐፊ ይላሉ ብላታ መርስዔ አዘን ወልደ ቂርቆስ፣ የዚህ ታሪክ ጸሐፊ በስፍራው ላይ ተገኝቶ ይህን ሁሉ ተመልክቶ ነበር። በተኩሱ ጊዜ በአቤቶ ኢያሱ ግቢ ስለነበረ ሁኔታ የተሰማው ከዚህ ቀጥሎ እንደ ተጻፈው ነው። በዚያ በተኩሱ ጊዜ አቤቶ ኢያሱ በግቢያቸው ውስጥ ነበሩ። ተኩሱ እንደ ተጀመረ መኳንንት ወታደሮቻቸውን እያስከተሉ በፍጥነት ወደ አቤቶ ኢያሱ ግቢ ሄዱ። እዚያም ሰፍረው አቤቶ ኢያሱን አደጋ እንዳያገኛቸው ይጠብቁ ጀመር። አቤቶ ኢያሱም ምን ማድረግ እንደሚሻል ከመኳንንቱ ጋር መመካከር ጀመሩ። በዚህ ጊዜ ከመኳንንቱ መካከል ብልህና አዋቂ የሆነ ሰው አንዱ ተነስቶ ቀጥሎ ያለውን ምክር አቀረበ። እኛ መኳንንት ሁሉ እዚህ የተሰበሰብነው ጌታዬን አቤቶ ኢያሱን ምንም እንዳያገኛቸው ብለን ፈርተን ነው። በጌታዬ ላይ አደጋ ይደርሳል ብለን የምንፈራበት አንዳች ነገር ስለሌለ እዚህ ተሰብስበን መቀመጥ አያስፈልገንም። ይልቅስ ሁላችንም በየሰፈራችን ሆነን የከተማውን ጸጥታ ብናስጠብቅ የተሻለ ነው። ከዚህም በስተቀር ወስላቶች ለገንዘብ ዘረፋ ሲሉ ከተማውን እንዳያሸብሩት የውጭ አገር ሰዎችንም እንዳያስደነግጡብን በቶሎ ጠባቂ ዘበኛ መድቦ ማዘዝ ያስፈልጋል ካለ በኋላ እገሌ የእንግሊዝ ሌጋሲዮን ይጠብቅ፣ እገሌም የኢጣሊያን ሌጋሲዮን ይጠብቅ እያለና የየመኳንንቱን ስም አንድ በአንድ እየጠራ ለሌጋሲዮኑ ሁሉ ጠባቂ ደለደለለት። የነጋዴዎች መኖሪያ የሆነውን አራዳን ነጋድራስ ኃይለ ጊዮርጊስና ፊታውራሪ ሀብተ ጊዮርጊስ ያስጠብቁ ብሎ ደልድሎ ንግግሩን አቆመ። አቤቶ ኢያሱም በዚህ ሐሳብ ስለተስማሙ
በዚህ በተነገረው መሰረት ይፈጸም ብለው ፈቀዱ። የከተማውም ጸጥታ በዚያ ቋን ተጠብቆ አደረ። በማግስቱ የካቲት 23 ቀን እሁድ ጧት እርሱም ይሁዳ ዲቅበላ እሁድ አቡነ ማቴዎስ ጠቡን ለማብረድና ለማስታረቅ ወደ አቤቶ ኢያሱ ግቢና ወደ ታላቁ ግቢ ሲመላለሱ አረፈዱ። በመጨረሻም ዋንኞቹ አለቆች ፊታውራሪ ገብረ ማርያምና ባሻደቻሳ 13 ሻምበሎች ጭምር እጃቸውን ስለሰጡ በስራት እንዲቀጡ ወደ ልዩ ልዩ ስፍራ ተላኩ። ፊታውራሪ ገብረ ማርያም በጌምድር እንዲታሰር ለራስ ወልደ ጊዮርጊስ ተላከ። ባሻደቻሳም ጎጃም ለራስ ኃይሉ ተልኮ ጅበላ ላይ ታሰረ። የቀሩትም 13 ሻምበሎች ወደ አንኮበርና ወደ አልዩ አምባ ተልከው ታሰሩ። ከዚህ በኋላ አቤቶ ኢያሱ ባሻ ተሰማ ገዝሙን ቀኛዝማች ብለው በልፍኝ ዘበኛ ጦር ላይ ሾሙት። ጥቂት ቆይተውም ፊታውራሪ አሉት። ለሕይወቶና ለንብረቶ አስተማማኝ ዋስትና በመስጠት አለኝታ የሆነው ኒያላ ኢንሹራንስ አክሲዮን ማህበር ቀደምት አባቶቻችን ያበረከቱት ተጋድሎና አስተዋጽኦ ለአሁኑም ሆነ ለሚቀጥለው ትውልድ እንዲተላለፍ ማሰብ ይህን ትዝታ ዛራዳ የተሰኘ ዝግጅት በሸገር ኤፍኤም 102.1 ስፖንሰር አድርጎ ሲያቀርብ ከፍተኛ ደስታ ይሰማዋል።
አወይ አዲስ አበባ አወይ አራዳ ሆይ አገርም እንደሰው ይናፍቃል ወይ አገርም እንደሰው ይናፍቃል ወይ አራዳ አራዳ
የቀድሞ የቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ፕሬዝዳንትና በአሁኑ ሰዓት የዓለም ባንክ ትምህርት ክፍል ዳይሬክተር ሆነው የሚሰሩት ዶክተር አክሊሉ ሀብቴ ደግሞ ስለ ክቡር ብላታ መርሴ ሀዘን እንዲህ ይላሉ።
እኔ ክቡር ብላታ መርሴ ሀዘንን የማወቅ እድል ያገኘው ተማሪ ሆኜ ነው። ዩኒቨርሲቲ ኮሌጅ ተማሪ ሆኜ እሳቸውም ደግሞ የዩኒቨርሲቲ ኮሌጅ የቦርድ ሊቀመንበርነት ተሾመው ከዚያን ጊዜ ጀምሮ ነው ከእሳቸው ጋር የመተዋወቅ እድል ያገኘሁት። ብላታ መርሴ ሀዘንን የትምህርት አስተዋጽኦ ለመገምገም ወይም ሀሳብ ለመስጠት ብዙ ጊዜ ይፈጃል። በመጀመሪያ ደረጃ ክቡር ብላታ መርሴ ሀዘንን እኔ የማስታውሳቸው በመጀመሪያ ደረጃ ተፈሪ መኮንን ገና ዘመናዊ ትምህርት ከዳግማዊ ምኒልክ ሁለተኛ አንደኛ ደረጃ ትምህርት ቤት ጀምሮ ሁለተኛ ተፈሪ መኮንን ሲከፈት አስተማሪ ሆነው በማገልገል ይናገሩ እንደነበረ፣ የእሳቸውን ተማሪዎች የነበሩ ስለ እሳቸው ይናገሩ እንደነበረ፣ በኋላም ደግሞ በትምህርት ቤት አስተማሪነት ብቻ ሳይሆን ልዩ ልዩ ቦታ እየሄዱ የትምህርት ቤት ኃላፊም ዲሬክተርም እየሆኑ እንዳገለገሉ፣ በኋላም ደግሞ ማስተማር ብቻ ሳይሆን የመማሪያ መጽሐፍት በማቅረብ በመጽሐፍ በመድረስ እነዚህን በመሳሰሉ ከፍተኛ አስተዋጽኦ ያደረጉ ኢትዮጵያዊ ናቸው ለክቡር ብላታ መርሴ ሀዘን። ዋናው ቁም ነገር እኔ ክቡር ብላታን ሳስባቸው የሚታየኝ እኔ እንደ ድልድይ ነው የማያቸው። ብላታ የቀድሞውን የቤተ ክህነትን ትምህርት ገና ከህፃንነታቸው ጀምረው አጠናቀው ቤተክርስቲያንንም አገልግለው የኖሩ ብቻ ሳይሆኑ ከዚያ ደግሞ አልፎ ዘመናዊ ትምህርት ሲመጣ ዘመናዊ ትምህርትንም አቅፈው ሁለቱን አያይዘው ለምሄድ የቻሉ አባት ናቸው። እና በዚህ አቋም በእውነቱ ስለ ትምህርት ያላቸው አስተሳሰብ ስለ ትምህርት ያላቸው ድጋፍ ተማሪዎችን እንዴት አርገው እንደሚደግፉ በርቱ እንደሚሉ ይሄን በማየት በጣም ትዝ የሚሉኝ አባት ናቸው። የሚነሱ የሚታሰቡ ታሪካዊ ስራዎች ተፈጽሙ አሉ። ከነዚህ ሁሉ አሁን በቅርቡ ለኢትዮጵያ ቤተክርስቲያን ምእመናንና ለኢትዮጵያ ቤተክርስቲያን መሪዎች እንደ ትልቅ ነገር የሚቆጠረው በቀዳማዊ ኃይለ ሥላሴ ዘመን የተፈጸመው የኢትዮጵያ ራሷን ችላ ፓትሪያርክ እና ሊቃነ ጳጳሳት እንዲሾሙ ለማድረግ መቻሉ ነው። በዚህ ሂደት ውስጥ ክቡር ብላታ መርሲያዘን በብዙ መንገድ በብልህነት በአስተዋይነት በትዕግስት ይህንን ጉዳይ የተከታተሉ አስተዋጽኦ ያደረጉ አባት ናቸው። በቀዳማዊ ኃይለ ሥላሴ ዘመነ መንግስት የፕትርክናን ወደ ኢትዮጵያውያን እንዲተላለፍ ማድረግ ታሪክ ሲወሳ የሳቸው ስም ከዛ ጋር የተሳሰረ የተያዘ ነው። በኔ ግምት ሌላውን መቼም በቤተ ክርስቲያን ውስጥ ያደረጉትን አገልግሎት ይሄ ራሱ የቻለ ነው። ግን እንደው በቤተ ክርስቲያን ታሪክ በቤተ ክርስቲያን አመራር ደረጃ በቤተ ክርስቲያን ራስን በመቻል ደረጃ ይሄ አሁን ቀድሜ ተቀስኩት በፕትርክናና የጵጵስና ሲመት ወደ ኢትዮጵያ እንዲተላለፍ ራሳችን እንድንችል ራሳችን በራሳችን መምራት እንድንችል ያደረጉት አስተዋጽኦ በእውነቱ እንደ ትልቅ ታሪክ የሚቆጠር ነው ብዬ ነው የማምነው።
አክሊሉ ሀብቴን በኒያላ ኢንሹራንስ አክሲዮን ማህበር በእናንተ ባርማጮቻችንና በእኛም በፕሮግራሙ አዘጋጆች ስም ያመሰግነን። ከክቡር ብላታ መርሲያ ዘመ ጻፍ ጥቂት ገጾች አብረን እንመልከትና ፕሮግራማችንን አጠቃል። Thank you.
ጥርምቡሌ የተባለ የከተማ ዘበኛ በ1906 ዓመተ ምህረት በአዲስ አበባ ማዘጋጃ ቤት ክፍል ተቋቋመ። የጥርምቡሌዎቹ አለቃ አቃ ገብሩ ይባሉ ነበር። ጥርምቡሌ የተባለው ቃል ትሪፖሊ ከሚለው የመጣ የዘልማድ ንግግር ነው። እነዚህ ሰዎች ከትሪፖሊ የመጡ ወታደሮች ስለሆኑ ህዝቡ ጥርምቡሌ የሚባል ስም አወጣላቸው። በራሳቸውም ላይ የሚያደርጉትም መለዮ ቆቡን ቀይ ጠርቡሽ ነበር። በጠርቡሹ ቁንጮ ላይ ከሐርክር የተገመደ ጎፍላ አለበት። ጎፍላውም ቀይ፣ ቢጫ፣ አረንጓዴ የሆነ ሶስት ቀለም ነው። እነዚህ ወታደሮች ወደ ትሪፖሊ የሄዱበትንና የተመለሱበትን ምክንያት ለመግለጽ ስል ጥቂት ቃል እጨምራለሁ። ኢጣሊያኖች በ1903 ዓ ም ከቱርክ ጋር ተዋግተው በግብፅና በቱኒስ መካከል ያለውን የቱርክ ግዛት ሊቢያን በያዙ ጊዜ ወዶ ገብ ወታደር መቅጠር አስፈለጋቸው። ምክንያቱም የሊቢያ አረብ በሰላም የማይገዛ ሆኖ ይወጋቸው ስለነበረ ነው። በዚህ ጊዜ ከትግሬና ከጎጃም ከሸዋ ብዙ ሰው ለሥራ ፍለጋ ወደ አስመራ ይሄድ ነበርና ወዶ ገብ ወታደር ሆኖ ለኢጣሊያኖች ተቀጠረ። ኢጣሊያኖችም ተቀጣሪውን በትምህርት እያሰለጠኑ ወደ ትሪፖሊ ወስደው ወታደር አድርገውት ስለነበር ይህን ወሬ የሰማ ሰው ሁሉ የሞትን ነገር ሳያስብ ለእንጀራው ሲል ከኢትዮጵያ ከየአውራጃው እየሄደ በብዙ መቶ የሚቆጠር ሰው ወዶ ገብ ሆነላቸው። ጥሩምቡሌዎች ወደ አዲስ አበባ እንዴት እንደመጡ አቶ መንገሻ ገዛኸኝ የነገሩኝንም እዚህ ላይ ጠቅሰዋለሁ። እኒህ ሰው በትሪፖሊ ከኖሩትና ወደ አዲስ አበባ ከመጡት ወታደሮች አንዱ ናቸው። አገራቸው በጌምድር ውስጥ መካነ ኢየሱስ በሚባል ስፍራ ሲሆን የተወለዱት ግን መቀሌ ላይ ነው። እንግዲህ ታሪካቸውን እንስማው። የተወለድኩት በ1880 ዓ ም ነው ይላሉ አቶ መንገሻ። በ1903 ዓ ም ኢጣሊያኖችና ቱርኮች ሊቢያ ላይ ሲዋጉ ተዋግቻለሁ። ብዙ አማሮችም እንደ እኔ ተቀጥረው መጥተው ይዋጉ ነበር። በውጊያው ላይ ብዙ ጊዜ የቆየነው ሰዎች በ1905 ዓ ም ለእረፍት ወደ አስመራ ተመለስን። በዚያን ጊዜ በአስመራ የነበሩት የኢትዮጵያ ቆንስል ልጅ ወሰኔ ዛማኔል ይባላሉ። እኛን ኑ ወደ አገራችሁ ግቡ፣ ልጅ ኢያሱ ደሞዝ እየሰጡ ወታደርነት ያኖራችኋል እያሉ አባበሉን። ከእኛ ውስጥ ምክራቸውን ስለተቀበልነው ከአስመራ ወጥተን ወደ ደሴ ያለፍን። አወጣጣችን ግን በቁስለኝነትና በህመም ምክንያት እረፍት እየጠየቅንና ወረቀት እየተቀበልን ነው። አለቃችን አቃ ገብሩ ናቸው። እሳቸውም መሪ አድርገን ከአስመራ የወጣ ነው 412 ሰዎች ነን። ከመቃዲሾም እንዲሁ 40 ወጥተው ነበር። እኛ ሁላችንም በ1906 ዓ ም በክረምቱ ውስጥ አዲስ አበባ ደረስንና በልጅ ኢያሱ ትእዛዝ የአራዳ ዘበኞች ሆነን ሥራ ጀመርን። ነጋድራስ ኃይለ ጊዮርጊስ የሥራ ባልደረባ እንዲሆኑን ልጅ ኢያሱ አዘዟቸው። አለቃችን አቃ ገብሩ ሥራውን ለማቋቋም በብዙ ደክመዋል። አጭር አልቤን ጠመንጃ ተሰጠንና ጃን ሜዳ ላይ በየቀኑ የሰልፍ ትምህርት ስናሳይ እንውል ነበር። በዚህን ጊዜ ሕዝቡ በራሱ ሐሳብ ጥርምቡሌ ተባለ ስም አወጣለን። ልጅ ኢያሱ የዘበኞቹን ቁጥር ለማበርከት ስለፈለጉ ሌሎች ወጣቶች እየተቀጠሩ እንዲገቡ አድርገው ነበርና ሰልፍ አስተማር ናቸው። እነርሱንም ሕዝቡ ጥርምቡሌ እያለ በእኛው ስም ይጠራቸው ጀመር። ሥራችን በአዲስ አበባ ብቻ ሳይሆን በከፊል እየታዘዝን በየአገሩ እንሄድ ነበር። ልጅ ኢያሱ በ1906 ዓ ም ወደ አዳል በዘመቱ ጊዜ እኔ 80 ሰዎች አስከትዬ ከእርሳቸው ጋር ሄጃለሁ፣ የመቶ አለቃ ነበርኩ ብለው ተርከውልኛል ይላሉ ክቡር ብላታ መርሴ ሐዘን ወልደ ቂርቆስ። ከሰገሌ ጦርነት በኋላ በአዲስ አበባ ቤተ መንግሥት ሹምሽር ሆኖ ለራስ ወሌ ብጡል የቀድሞ ግዛታቸው የእጁ፣ ለደጃዝማች ባልቻ የቀድሞ ግዛታቸው ሲዳሞ ተመለሰላቸው። ለራስ ጉግሳ ወሌም አማራ ሳይን ተሰጣቸው። እነዚህ ሁሉ ወደ ግዛታቸው እንዲሄዱ ስለተፈቀደ ደጃዝማች ባልቻ በህዳር ወር ራስ ወሌና ራስ ጉግሳ ወሌ በታህሳስ ወር ሄዱ። እንዲሁም ደግሞ ሉላ አልጋ ወራሽ ራስ ተፈሪ መኮንን በግቢያቸው ሹምሽር አድርገው ቀኛዝማች እምሩ ኃይለ ሥላሴን ደጃዝማች ብለው የሐረርጌ እንደ ራስ ያደረጓቸው ሌሎችም የተሾሙ ብዙ ሰዎች ነበሩ። ግርማዊት ንግሥት ዘውዲቱ የአጼ ምኒልክ የሰዓተ ሌሊት ፍትሐት እንዲፈታ ስላዘዙ ሰዓተ ሌሊት የጨለማ ክፍል ከምሽቱ 12 እስከ ንጋቱ 12 ሰዓት ድረስ ያለው ጊዜ ነው። ግርማዊ ንግሥት ዘውዲቱ የአጼ ምኒልክ የሰዓተ ሌሊት ፍትሐት እንዲፈታ ስላዘዙ የአዲስ አበባ ካህናት ከጥቅምት 24 ጀምረው እስከ ታህሳስ 3 ቀን 40 ቀን ሙሉ ሰዓተ ሌሊት ሲፈቱ ሰነበቱ። የአጼ ምኒልክ የክርስትና ስም ሳህለ ማርያም ስለሆነ በጸሎቱ ላይ ይህን ስም ለመጥራት ተጀምሮ ነበር። ነገር ግን ይህ ቀረና ምኒልክ የተባለው የዓለም ስማቸው እንደ ክርስትና ስም ተቆጥሮ እንዲጸለይበት ተወስኖ ትእዛዝ ስለተላለፈ በዚሁ ተጸለየበት። ውሳኔው የተሰጠው ከጳጳሱ ከአቡነ ማቴዎስ ይመስለኛል። የአጼ ምኒልክ ሦስተኛ የሞት ዓመት ታህሳስ 3 ቀን ማክሰኞ ነበረ። በዚሁ ቀን ሰዓተ ሌሊት ስለተፈጸመ በየአድባራቱ ማህሌት ተቁሞ ዋለ። በተለይ አጽማቸው በተቀመጠበት በስዕል ቤት ኪዳነ ምሕረት የቤተ ክርስቲያኑ ዙሪያ የድንኳን ዳስ ተሰራበትና ከየአገሩ የተሰበሰቡት ካህናትና ሊቃውንት ማህሌት ቆመው የፍትሐቱን ጸሎት አደመቁት። ከቅዳሴም በኋላ የመናገሻ ማርቆስ የቅኔ መምህር አለቃ ምን ደስ ሲል የተቀኙት ዕጣነ መውገር ተደንቆ እንደነበረ አስታውሳለሁ። በዚህ ወራት ተማሪዎች ለአቃቤ ርዕስ ይበጃል ጥይት አያስነካም እያሉ አንድ ዕፅ ለየወታደሩ ይሸጡ ነበር። ወታደሩም የውጊያ ዘመን በመሆኑ ከጥይት ለመዳን ተስፋ እያደረገ በሽሚያ ሲገዛ ከረመ። በኋላ ግን ነገሩ ስለተገለጸ በዘመኑ የሆነውን አንድ አስቂኝ ታሪክ እጽፋለሁ። ውባየሁ እንግዳ የተባለ በአራዳ ጊዮርጊስ የሚቀድስ አንድ ዲያቆን ነበር። አገሩ በአንኮበር በኩል ነውና ወደዚያ ሄዶ ጥይት አያስነካም የሚባለውን የአቃቤ ርዕስ መድኃኒት አጥንቶ ወደ አዲስ አበባ ተመለሰ። መድኃኒቱ የአስማት ድግምት የሚደገምበት አንድ ዕፅ ነው። ውባየሁ በዚያች ዕፅ እየደጋገመ ለየወታደሩ በአምስት በአምስት ብር ይሸጥ ነበር። ይህንንም ወሬ ደጃዝማች ኃይለማርያም ለማ በሰማ ጊዜ ለራሱ ስለፈለገው ውባየሁን አስጠርቶ ወደ ቤት ወሰደውና ስለ አቃቤ ርዕሱ ነገር ጠየቀው። ውባየሁም ይህን አቃቤ ርዕስ ከያዘ ማንም ሰው ጥይት አይነካውም፣ ዋጋውም አምስት ብር ነው ብሎ መለሰለት። ደጃዝማችም እውነት ከሆነ ዋጋው እንኳ ሲያንሰው ነው ካለ በኋላ ነገሩን ለማጣራት ሲል አረ ለመሆኑ ከጥይት ማዳኑን በምን ታስረዳኛለህ አለው። ውባየሁም በአቃቤ ርዕሱ ተማምኖበታልና በእኔ ፈትኑብኝ ብሎ መለሰለት። ከዚህ በኋላ ደጃዝማቹና ውባየሁ ከቤት ወጥተው ወደ ሜዳ ሄዱ። ውባየሁም አቃቤ ርዕሱን በእጁ ያዘና ጥቂት ራቅ ብሎ በሜዳው ላይ እንደ ኢላማ ቆመ። ደጃዝማቹም ዲሞት ፈር ጠመንጃውን አጉርሶ ቃታ ቢስብ በሆድ ዕቃው ከተተበትና ውባየሁ በግንባሩ ተደፍቶ ወደቀ። ሬሳውም ወደ አራዳ ጊዮርጊስ ተወስዶ ከገረገራ ውጪ ተቀበረ። በዚህ ዘመን የውባየሁ ነገር በሰፊው ስለተወራ በሁሉም ዘንድ ይልቁንም በቤተ ክህነት ሰዎች ዘንድ መዘበቻና መተረቻ ሆኖ ከረመ። በውባየሁ የደረሰውም ጉዳት በዚህ አይነት ነገር የሚያታልል እንዳይኖር ማስጠንቀቂያ ሆነ ይላሉ ክቡር ብላታ መርስዔ ኀዘን ወልደ ቂርቆስ የዘመን ታሪክ ትዝታዬ በሚል መጽሐፋቸው።
ወይ አዲስ አበባ ወይ አራዳ ሆይ አገርም እንደ ሰው
ለዮቶና ለንብረቶ አስተማማኝ ዋስትና በመስጠት አለኝታዊ የሆነው ኒያላ ኢንሹራንስ አክሲዮን ማህበር ቀደምት አባቶቻችን ያበረከቱት ተጋድሎና አስተዋጽኦ ለአሁኑም ሆነ ለሚቀጥለው ትውልድ እንዲተላለፍ ማሰብ ይህን ትዝታ ዛራዳ የተሰኘ ዝግጅት በሸገር ኤፍኤም 102.1 ስፖንሰር አድርጎ ሲያቀርብ ከፍተኛ ደስታ ይሰማዋል።
የገበሬ ልጅ ነህ የአርሶ በላተኛ የትክል ታታሪ ያሉን ጉንዳተኛ።
ግብርና ለሀገር ልማት አለኝታ ነው። ይህን በመረዳት ያለኝታው ማህተም የሆነው ኒያላ ኢንሹራንስ አክሲዮን ማህበር በአይነቱ ለየት ያለና በሀገራችን የመጀመሪያ የሆነ የሰብል መድን ሽፋን መስጠት ጀምሯል። ይህ የሰብል መድን የሚሰጠው ሽፋን ሰብል በመስክ ላይ ያለ ከቡቃያ እስከ ምርት ስብሰባ ባለው ሂደት ውስጥ በድርቅ ከመጠን ባለፈ ዝናብ በእሳትና በንፋስ አዘሉ ሽንፍር ለሚደርስ ጉዳት ካሳ ያስገኛል። ምርት ከማሳ ከተሰበሰበ በኋላ በእሳትና መብረቅ፣ በፍንዳታ፣ በዝናብ በውሽንፍር፣ በበረዶ፣ በጎርፍና በተንቀሳቃሽ አካል ግጭት ጉዳት ቢደርስበት፣ ምርት ተሰብስቦ በመጓጓዝ ላይ እያለ በሚደርስ ማንኛውም አደጋ ሳቢያ ብክነትና መበላሸት ቢያጋጥመው የጉዳቱ ዋስትና ይሰጣል። የመድን ሽፋን ሌሎች የተፈጥሮ አደጋዎችን ሊሸፍን በተጨማሪ ስምምነት ሊሰፋ ይችላል። ማንኛውም ገበሬ ይህ የሰብል መድን ሽፋን ካለው የገንዘብ ተቋማትና የግብርና ግብዓት አቅራቢዎችን አገልግሎት በቀላሉ ለማግኘት ስለሚችል ምርቱን ለማሳደግ ያለ ስጋት ይሰራል። ይህ የሰብል መድን ሽፋን በመጠነ ሰፊ አደጋ ምክንያት አበዳሪዎች ላይ ሊደርስ የሚችል ከፍተኛ ኪሳራንም ይከላከላል። ኒያላ ኢንሹራንስ አክሲዮን ማህበር በፈርቀዳጅነት የሰብል መድን ሽፋን በማቅረብ ለአርሶ አደሩና ለማህበሩ ያለውን አጋርነትና አለኝታነት ያረጋግጣል። ያለኝታው ማህተም ኒያላ ኢንሹራንስ።
ወይ አዲስ አበባ ወይ አራዳ ሆይ አገርም እንደሰው ይናፍቃል ወይ አገርም እንደሰው ይናፍቃል ወይ አራዳ አራዳ